ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የሰኞ ሰኔ 29 2012 ዓ.ም ዝግጅታችን ጀመረ። በኦሮሚያ ክልል የአንድ ብሔር ተወላጅ ናቸው በተባሉ ዜጎች ላይ ጥቃት መፈጸሙን ነዋሪዎች ተናገሩ።
ራጁ አለ፣ ውጤቱ አለ። ስልጣኔ ፕሬዝደንት የመንግስት ያለ ኢትዮጵያ አምላክ ይባረድ
ፈለግ ያው ቤት እያመጡ ወደኛ ሲመጡ ያው መሳሪያ አንጡ አባታችን አንጡ እያሉ እሱ በዛ በአጥር ገድሎ አመለጠ። ከዛም ቤት ገብተ ሲወጡ ከኋላ የተደበቁ ነበሩ። ከዛን ይዘውት መጡ እየጎተቱ ገለውታል።
ቤተሰቦቻቸው የተገደሉባቸውና ከጥቃት ከተረፉት መካከል የተወሰኑት ናቸው።
አንዳንድ ገዘናም ሌት ያደረጉት ነገር አሳዝኖናል። ህዝቡም ያው ገዘን ያለው እና በፍጹም በህይወት መቅራት አልነበረበትም፣ በፍጹም ንብረት መውደም አልነበረበትም።
የአርሲ ዞን ዋና አስተዳዳሪ አቶ ጀማል አልዩ ናቸው።
እቅድ ወጥቶለት ዋነኛው ጉዳይ ብሔርን በብሔር ላይ አነሳስ ወገን በወገኑ ላይ ዘምቶ ጥቃት እንዲያደርስ እና እርስ በርስ የመበጣበጥና የመበቃቀል መንፈስ አድጎ መጠፋፋት እውን እንዲሆን በተሰራባቸው እና እነዚህ ፍሬ ባፈራባቸው አካባቢዎች ዜጎቻችን፣ ወገኖቻችን ተጎድተዋል በሚያሳዝን ሁኔታ ማለት ነው።
አቶ ንጉሱ ጥላሁን የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ናቸው። ዘገባ አለን። ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ንጉሱ ታምሬ በቅንብሩ አብሮኛል። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ አየር ላይ እንደዋለ ማዳመጥ ትችላላችሁ። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ።
ጤና ይስጥልኝ እንደምን አመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ትናንት እሁድ ለስራ ጉብኝት ወደ ግብጽ ተጉዘዋል። ፕሬዝዳንት ኢሳያስ ለሶስት ቀናት በሚያካሂዱት ቆይታ ከግብጽ ፕሬዝዳንት አብደልፋታህ አልሲሲና ከሌሎችም የሀገሪቱ ባለስልጣናት ጋር በሁለቱ ሀገሮች ጉዳዮች ዙሪያና የሀገሮቻቸው ትኩረት በሆኑ ክልላዊ ጉዳዮች ዙሪያ የሚነጋገሩ መሆኑን ከኤርትራ የማስታወቂያ ሚኒስቴር የወጣው መግለጫ አመልክቷል። ከፕሬዝደንቱ ጋር የውጭ ጉዳይ ሚኒስትሩ ኦስማን ሳልህና ፕሬዝደንታዊ አማካሪያቸው የማነ ገብረአብ አብረው ተጉዘዋል። ፕሬዝደንት ኢሳያስ አፈወርቂ በቅርብ ሳምንታት በኢትዮጵያና በሱዳንም ተመሳሳይ ጉብኝት አድርገው እንደነበረ የማስታወቂያ ሚኒስቴሩ መግለጫ አያይዞ አስታውሷል። ኬንያ ባለም አቀፍ በረራዎች ላይ ጥላው የቆየችውን እገዳ በአውሮፓውያን ከነሐሴ አንድ ቀን ጀምራ እንደምታነሳ ይፋ አድርጋለች። ፕሬዝደንቱ ኡሁሩ ኬንያታ ሀገራቸው የኮቪድ-19 ወረርሽኝ ስርጭትን ለመቆጣጠር ያጸናቻቸውን ገደቦችም እያሻሻለች መሆኗን አስታውቀዋል። ከናይሮቢ ገልሞ ዳዊት ዘገባ አለው።
የኬንያ ፕሬዝዳንት ኡሁሩ ኬንያታ ዛሬ ሀገራቸው የኮቪድ-19 ስርጭትን ለመግታት የወሰደቻቸውን ቁጥጥሮች ማላላቷን አስታውቀዋል። ፕሬዝዳንቱ ዛሬ ለኬንያውያን መንግስታቸው ስለወሰዳቸው ማሻሻያዎች በገለጹበት ወቅት ኮቪድ-19 በሀገሪቱ መከሰቱን ተከትሎ ለወራት ተቋርጦ የነበረው የዓለም አቀፍ በረራ አገልግሎት ከሐምሌ 25 ጀምሮ እንደሚጀምር ገልጸዋል። ኬንያታ የሀገር ውስጥ በረራ ቀደም ብሎ ከሐምሌ 8 ጀምሮ እንዲጀምር ውሳኔ ያሳለፉ ሲሆኑ የእምነት ቦታዎችም በጥብቅ ክትትል እንዲከፈቱ ፍቃድ ሰጥተዋል።
Today I order and direct that the cessation of movement into and out of the Nairobi metropolitan area.
ዛሬ በፊት ከናይሮቢ ከሙምባሳና ከማንዴራ ሰዎች እንዳይወጡ ታግደው የነበረው ትዕዛዝ ከነገ ጀምሮ እንዲነሳ ተወስኗል። በሁለተኛ ደረጃ ደግሞ በአገር አቀፍ ደረጃ ታውጆ ያለው የምሽት ሰዓት ላፊ እገዳ ለሚቀጥሉ 30 ቀናት እንዲቀጥል ተወስኗል ብለዋል።
And 4 a.m. daily be and is hereby extended for a further 30 days.
ኬንያታ ስለ እምነት ቦታዎች መከፈት ሲናገሩ በእምነት ቦታዎች የሚሰባሰቡ ሰዎች ቁጥር ከ100 መብለጥ እንደማይገባው፣ ህጻናትና አዛውንትም በእምነት ቦታዎች ስብስብ እንዳይካፈሉም ትዕዛዝ አስተላልፈዋል። ኬንያታ መንግስታቸው በነበሩ ቁጥጥሮች ላይ ማሻሻያ ሲያደርግ የሀገሩ ዜጎች ጥንቃቄ ማድረግ እንደሚገባቸውም አስገንዝበዋል። ኬንያታ ሲናገሩ ዛሬ የተላለፈው ውሳኔ ለበሽታው መስፋፋት ምክንያት ከሆነ ውሳኔው በአጭር ጊዜ ውስጥ ሊቀየር ይችላል ብለዋል። የሀገሪቱ ትምህርት ቤቶችና ኮሌጆች የሚከፈቱበት መንገድ የኬንያ የትምህርት ካቢኔ ሚኒስቴር መመሪያዎችን በቅርብ ቀን አስተጋይቶ የትምህርት መርሃ ግብሩ የሚጀመርበትን ይፋ እንዲያደርግ ትዕዛዝ ሰጥተዋል። የኬንያ ጤና ሚኒስቴር ባወጣው አዋጅ 181 ኬንያውያን ዛሬ በኮቪድ-19 መያዛቸው ተረጋግጧል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
የጋና ፕሬዝዳንት ናና አኩፎ አዶ ኮቪድ-19 ቫይረስ በመርመራ ከተገኘበት ሰው ጋር የቅርበት ንክኪ ስለገጠማቸው ለሁለት ሳምንታት ራሳቸውን ለይተው መቆየት ጀምረዋል። አብረዋቸው በቅርበት የሚሰሩ ሰው ቫይረሱ የተገኘባቸው በመሆኑ ፕሬዝዳንቱ ተለይተው እንዲቆዩ በሐኪሞቻቸው ስለተነገራቸው ነው ተብሏል። ፕሬዝዳንቱ በመርመራ ከቫይረሱ ነጻ ሆነዋል። ሆኖም ለጥንቃቄ ብለው መገለሉን ስለመረጡ ነው ሲል ቃል አቀባያቸው ገልጿል። ምዕራባዊቱ ሀገር እስካሁን 19,000 በቫይረሱ የተያዙ ሰዎች በምርመራ ተገኝተዋል። 117 ሰዎች ደግሞ ሞተዋል። በዓለም ዙሪያ ለቫይረሱ የተጋለጡ ሰዎች ቁጥር 11,500,000 ደረሰ። በበሽታው የተነሳ ሕይወታቸው ያለፈው ደግሞ 535,000 ደርሷል። በዩናይትድ ስቴትስ የኮሮና ቫይረስ ተጋላጮቿ 2.9 ሚሊዮን፣ የሞቱት 130,000 ደርሰዋል። ህንድ ዛሬ ብቻ 23,000 በቫይረሱ የተጠቁ ሰዎች አግኝታለች። አሁን ህንድ ዩናይትድ ስቴትስ እና ብራዚልን ተከትላ በቫይረሱ ተያዦች ብዛት ሶስተኛ የነበረችውን ሩሲያ አልፋታለች። ህንድ ለዓለም አቀፍ ተጓዦች በሯን እንደዘጋች ስትሆን ኢኮኖሚዋ እንዲያንሰራራ ስትል የሀገር ውስጥ ቱሪዝም እንቅስቃሴ ገደቡን ቀስ በቀስ መክፈት ጀምራለች። ይህ በዚህ እንዳለ የዓለም የጤና ድርጅት ኮሮና ቫይረስ አየር ውስጥ ቆይቶ መዛመት መቻሉን የሚመለከተውን ምክረ ሐሳቡን እንዲያሻሽል ከ32 ሀገሮች የተውጣጡ 239 ሳይንቲስቶችን ያሰባሰበ ቡድን እያሳሰበ መሆኑ ተሰምቷል። በሌላ ዜና ሳውዲ አረቢያ ለወትሮ 2.5 ሚሊዮን የእስልምና እምነት ተከታዮችን የሚያሰባስበው የሐጂ ጉዞ ዘንድሮ በ1,000 ምዕመናን እንደሚወሰን ይፋ አድርጋለች። ዘንድሮ ለውጭ ሀገር የሐጂ ተጓዦች ዝግ ነው። በደቡባዊ ዩናይትድ ስቴትስ ክፍለ ግዛቶች የአካባቢ ባለስልጣናት በቅርብ ቀናት ኮሮና ቫይረስ በከፍተኛ ፍጥነት እየተዛመተ መሆኑ እያሳሰባቸው መሆኑን እየተናገሩ ናቸው። ፕሬዚደንት ዶናልድ ትራምፕ ደግሞ ምንም ጉዳት የለውም ሲሉ ተሰምተዋል። የአሪዞና ፊኒክስ ከንቲባ ኬት ጋሬጎ መጋቢትና ሚያዝያ ላይ የተዘጉ የንግድ ቤቶችን ካለመጠን ተጣድፈን ከፍተናል፣ በዚህም ቀውስ ውስጥ ገብተናል ማለታቸው ተሰምቷል። 1.7 ሚሊዮን ነዋሪ ባላት ከተማ 59,000 የቫይረስ ተጋላጭ መገኘቱን ገልጸው የምርመራ ጣቢያዎች ከአቅም በላይ እንደተጨናነቁም አውስተዋል። ፕሬዚደንት ትራምፕ ግን በቫይረሱ አዲስ ከሚጋለጡ ሰዎች ውስጥ 99% ላይ ምንም ጉዳት አያመጣም ሲሉ በቅዳሜው የዋይት ሀውስ የነጻነት ቀን በዓላቸው ላይ ተናግረዋል። ለቫይረሱ የሚጋለጡ ወጣቶች በአብዛኛው ከበሽታው የሚያገግሙ ቢሆንም ሆስፒታል የሚገቡ ህሙማን ቁጥር ግን በእጅጉ እየጨመረ መሆኑ ነው እየተገለጸ ያለው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
አመሰግናለሁ ቆንጂት ለዜናው። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ሰኔ 29 2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። አመሰግናለሁ ቆንጂት ለዜናው። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ሰኔ 29 2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ኢትዮጵያ ውስጥ የአንድ ብሔር ተወላጅ ናቸው በሚባሉ ዜጎች ላይ በተነጣጠረ ጥቃት ቁጥራቸው ለጊዜው በውል ያልታወቀ ሰዎች መገደላቸውን ከጥቃቱ የተረፉ ነዋሪዎች ለአሜሪካ ድምጽ ገልጸዋል። በሌላ በኩል ጥቃቱ የተፈጸመው የአንድ ብሔር አባላት ናቸው በሚባሉ ሰዎች ላይ በማነጣጠር ቢሆንም ህብረተሰቡ የተጋባና የተዋለደ በመሆኑ ተጎጂ ከሆኑት ውስጥ የተለያዩ ብሔሮችና ጎሳዎች ሰዎችም እንዳሉበት ነዋሪዎችና አንድ የዞን አስተዳዳሪም ተናግረዋል። ባለፈው ሰኞ ሰኔ 22 2012 ዓመተ ምህረት ምሽት ላይ አዲስ አበባ ውስጥ ገላን የመኖሪያ ኮንዶሚኒየም አካባቢ ባልታወቁ ሰዎች የተገደለውን የኦሮሚኛ ድምጻዊ ሀጫሉ ሁንዴሳን ሞት ተከትሎ በተለያዩ የኦሮሚያ ክልል ከተሞች የተፈጸሙ ግድያዎች፣ አካል ማጉደል፣ ዘረፋ፣ የህዝብና የግል ንብረት ማቃጠል፣ ማውደም መስተዋሉንም ተጎጂዎችና የአይን እማኝ መሆናቸውን የተናገሩ ለአሜሪካ ድምጽ ገልጸዋል። አንዳንዶቹ ግድያዎች በደቦ የተፈጸሙ ሲሆኑ አንዳንዶቹ ግን በሰለጠኑ አልሞ ተኳሽ ታጣቂዎች የተፈጸሙ መሆናቸውንም ነዋሪዎቹ ተናግረዋል። ቤተሰቦቻቸው ፊት ለፊታቸው እንደተገደሉባቸው የሚናገሩ፣ ንብረቶቻቸው እንደተቃጠሉባቸውና ያለመጠለያ መቅረታቸውን የሚገልጹ፣ በተለያዩ ከተሞች የሚገኙ ቁጥራቸው ወደ 20 የሚጠጋ ሰዎችን ያነጋገርን ሲሆን ለዛሬ በአርሲ ዞን ዶዶታ ወረዳ ኤራ ከተማና አካባቢው የሚገኙ ከጥቃት ከተረፉት መካከል የተወሰኑትን እናስደምጣችኋለን። በሌላ በኩል የአርሲ ዞን ዋና አስተዳዳሪ አቶ ጀማል አልዩ እርሳቸው ከሚያስተዳድሯቸው 25 ወረዳዎች በስድስቱ በተፈጸሙ ግድያ የተቀላቀለባቸው ጥቃቶች የ34 ሰዎች ሕይወት ማለፉን ገልጸዋል። ድርጊቱ በአካባቢው ከነበረው ፖሊስ አቅም በላይ እንደነበርና የጸጥታ አባል ጭምር መገደሉንም አረጋግጠዋል። የኦሮሚያ መንግስትና የጠቅላይ ሚኒስትሩ ጽህፈት ቤት በተለያዩ ከተሞች ጥቃቶቹ መፈጸማቸውን አረጋግጠዋል። ድርጊቱ የተፈጸመው በሁለት ብሔሮች መካከል የተካረረ ጸብና ግጭት በመቀስቀስ ኢትዮጵያን ለማፍረስ ዓላማቸው ባደረጉ አካላት ነው ሲሉም ከግጭቱ ጀርባ ሌሎች ቡድኖች አሉ ሲሉ ከሰዋል። መንግስት ይህንን በአስቸኳይ በመረዳት የፌዴራል ፖሊስና የመከላከያ ሰራዊት አባላቱን ከክልል የጸጥታ ጥበቃ አባላት ጋር በማዋቀር የመከላከል ስራ በመስራቱ የባሰ ጥቃትና ጉዳትም እንዳይደርስ መከላከሉን የመንግስት መግለጫ አመልክቷል። የኦሮሚያ ክልል ምክትል ፖሊስ ኮሚሽነር ግርማ ገላን እስካሁን የ145 ሲቪሎችና የ11 የጸጥታ ኃይሎችን ጨምሮ የ156 ዜጎች ሕይወት መጥፋቱን አረጋግጠዋል። የአዲስ አበባ ፖሊስ ኮሚሽነር ጌቱ አርጋው ደግሞ ከተማይቱ ውስጥ 2 የጸጥታ አባላትና 8 ሲቪሎችን ጨምሮ 10 ሰዎች በሁከቱ መገደላቸውን ተናግረዋል። ከመንግስት የተገኘው መረጃ በአጠቃላይ 166 ሰዎች በቦምብ፣ በጥይት፣ በድንጋይና በመሳሰሉት ጥቃቶች ሕይወታቸው ማለፉን ይጠቁማል። በዚህ ድርጊት በተለያየ መልኩ ተሳታፊ ናቸው የተባሉ ወደ 2000 የሚጠጉ ሰዎች መታሰራቸውንም መንግስት አስታውቋል። ጽዮን ግርማ ለተከታታይ ቀናት የተለያዩ ሰዎችን በማነጋገር ያጠናቀረችውን ዘገባ ቀጥሎ ታስደምጠናለች።
አቶ ደረጀ በአርሲ ዞን ከአዳማ ከተማ 26 ኪሎ ሜትር ርቀት ላይ በምትገኘው ዴራ ከተማ ነዋሪ ናቸው። እርሳቸውና ያነጋገርናቸው ሰዎች እንደሚሉት ሰኞ ሰኔ 22 ምሽት አርቲስት ሀጫሉ ሁንዴሳ መገደሉ ከተሰማ ከእኩለ ሌሊት በኋላ የተቃውሞ ጩኸት እንደሰሙ ነው። ከዚያም ከሌሊቱ 9 ሰዓት ግድም ጀምሮ እስከ ጠዋት ድረስ ለሰዓታት ድንጋይ፣ ዱላና ድምጽ የሌለው የስለት መሳሪያ እንዲሁም ትጥቅ የታጠቁ ቁጥራቸው የበዛ ሰዎች ጥቃት መፈጸማቸውን ነው። አቶ ደረጀ በዚህ ጥቃት የ28 ዓመት ልጃቸው እንደተገደለባቸው ለአሜሪካ ድምጽ ተናግረዋል።
የደረሰብኝ ልጄ አስተምሬ ያለናት ያሳደግኳቸውን ልጄ በ2010 ተመርቆ ስራ ይዞ በ21 ሰኞ ለታ እኔን ሊጠይቅ ይመጣል። በሀያው ከንጋቱ 3 ሰዓት ላይ በሺ የሚቆጥ እንዳለ ተሰስ ብለው ቤቴን ግንቤን ፍላወረው ቤቴን አጣጥለው ልጄ በጀርባ ወጣሁት። ልጄ እኔ ልምታ ሰምትሞት ልጄ በጀርባ ወጣ። ሰው ቤት ገብቶ ወጥተው አወጥተው ህዝብ መሀል አወጥተው መንግስት ሰራተኛ እኔ ከማንኛውም ፖለቲካ ገበሬ ነበርኩኝ። ከገጠር መጥቼ ነው ስሬ ከሚባለው ወረዳ ቤት ሰርቼ ልጆቼን ለማስተማር ብዬ ነው የገባሁት። ሲያስተምሬ ልጆቼን ለቁም ነገር አብቅቼ እኔ ልጆች ቀና ብለው ሰው የሚያዩ አይደሉም። ከማንኛውም ፖለቲካ በትምህርታቸው ጎበዝ ናቸው። በኢንጂነሪንግነት ተመርቁ ስራም ከያዘ በኋላ ቤቴን በሞላ አቃጠሉ። እናንተም እንደ አባትም ሆኜ ያሳደግኩትን ልጄን ይጦረኛል ይቀብረኛል ያልኩትን ልጄን አረ ወላድ ፍረደኝ መንግስት ያለ ብጮህም ምንም ነገር ቤቴን እንደገና የቀረውን እሱንም መጨረስ ነው። ይሄ አማራ ምን ያደርጋል እዚህ በእኛ ክልል ውስጥ ምን ያደርጋል ከሌላ ሀገር መጥቶ ብለው ቤቴን ሲቀጠቀጡ እንደገና ፖሊስ ተደውሎ ነው ከበው ይዘውኝ ለነፍሴ አውጥተው ቤተ ክርስቲያን ቅጥር ግቢ ውስጥ የከተቱ። እንኳን እኔ አባትና እናቴን ተወልደው ያደጉት እዚሁ ነው ኦሮሚያ ክልል ውስጥ በስሬ ወረዳ ላይ ነው ተወልደው ያደጉት። እናት አባቴም አያቴን እኔ አላውቅም።
ስንት ልጆች ነው ያሉት?
ያሉ ልጆች ወደ 8 ቤተሰብ ነው እንጂ።
እድሜው ስንት ነበር ልጆት?
እድሜው 28 ዓመቱ።
ማን ነው ስሙ?
መርሻ ደረጀ የፍረደኝ እናት ሞታለች። እናታቸው ታማ ሞታለች። የሰባተኛ ክፍል ተማሪ ሆኖ ነው እናትየዋ የሞተችው። ከዛ ወዲህ ለእነሱ ስል ነው እነሱን ለማስተማር ስል ነው ወደ ከተማ ጠጋ ያልኩ። እንደዛ ነው እኔ አሁን በቤተ ክርስቲያን ንስት ነው ያለ ንብረቴ በሞላ ተቃጥሏል። ያለው አልቆ ልጄን ይዤ በተሰደድኩኝ እና የትም በኖርኩኝ ይጦረኛል ብዬ ያስተማርኩትን ያለ ቅርሴን ጨርሼ ያስተማርኩትን ልጄ አለኝ ምለውን ልጄ እዛ ሬሳው ራሱ ምንም ነገር ተመርምር ሆስፒታል ድረስ ሄዶ ተመርምሮ ራጁ አለ ውጤቱ አለ። ፈላዴ ፍረደኝ የመንግስት ያለ ኢትዮጵያ አምላክ ይፋረድ ፈላዴ ይፋረድ ያየኝ ፍረደኝ።
አቶ ደረጀ የ28 ዓመት ልጃቸው መርሻ ደረጀ የተገደለበት ሁኔታ እጅግ አሰቃቂ መሆኑን የገለጹ ሲሆን ሌላው በዚሁ በዴራ ከተማ አቶ መረድ አናጋው የተባሉ አባቱ ፊት ለፊቱ እንደተገደሉበትና እርሱም አካል ላይ ጉዳት እንደደረሰ የሚገልጸው የ10ኛ ክፍል ተማሪ ይህ ጥቃት የደረሰብን በምን ኃጢአታችን እንደሆነ አላውቅም ይላል።
የነጋጋ አካባቢ መጡ። ወደኛ አካባቢ በር ምናምን መምታት ጀመሩ። በቃ ውጣ አማራ ውጣ ከቤት ውጣ እያሉ በር መጡ። ከዛን አባቴ ጃፋድ ነው ስለነበረ አብሯቸውን የሚሰሩት አሉ የህግ ባለሙያ ደወል። የሰው ቤት እየተቃጠለ ነው፣ አልታዘዝንም። ሰው ሲሞት እየሞተ ሰው እየሞተ መቼ የምታዘዝ? አልታዘዝንም አሉ። ከዛን ያው ቤት እያመጡ ወደ እኛ ሲመጡ ያው መሳሪያ አንጡ አባታችን አንጡ እያሉ እሱ በዛ በአጥር ዘሎ አመለጠ። ከዛን ቤት ገብቶ ሲወጡ ከኋላ የተረበቁ ነበሩ። ከዛን ይዘውት መጡ እየጎተቱ ገለውታል። ማለት ተገደሉት።
ይህ የ10ኛ ክፍል ተማሪ አባቱ አቶ መረድ ከተገደሉ በኋላ እሱም አካል ላይ ጉዳት መድረሱን ገልጾልናል። በአሁኑ ሰዓትም በሕክምና ላይ ይገኛል። በተመሳሳይ ይህም ልጅ የአባቱን አገዳደልም ሆነ እሱ ላይ የደረሰበት አካል ጉዳት በአሰቃቂ ሁኔታ የተፈጸመ መሆኑን በተጨማሪም ድርጊቱ ሲፈጸም በቦታው እንደነበር የገለጹ ነዋሪዎችና የአቶ ደረጀን አንድ ቤተሰብ አነጋግረናል። ለአቶ መረድ እህትና ወንድምም ቃለ ምልልስ አድርገናል።
አሁን ያለው ሁኔታ ምንድን ነው? ይሄ ከራ የሰዎች ግጭት አይደለም። እኛ እንደምናስከራ የሰዎች ግጭት ሳይሆን በስነ ስርዓት ፈንድ የሆነ ኦርኬስትሬት የሆነ በስነ ስርዓት ሰዎች ተዘጋጅቶ ግንቦት ተመጥግላቸው አርምድ ሆነ የተለያዩ ግሩፕ አርማ አለ። መጀመሪያ በዱላ የዱላ ግሩፕ አለ፣ የገጀራ ግሩፕ አለ፣ ክላሽና የቦምብ ድርጊት አለ። በዚህ መልክ ተደራጅቶ ቅድመ ሁኔታ ግቡ ተብሎ ከተማ ውስጥ ከዛ በኋላ ሲናሪዮ ተፈጥሮ በዛ ሲናሪዮ መሰረት ሊገን ቀጥሉ ተብሎ የታዘዙበት ትእዛዝ የሚሰጥ ኮማንድ እንዳለው ህዝብ የሆነ ኔትወርክ እንዳለ በጣም ኤቪደንት ነው። ምክንያቱም መቶኞቹ ማርኬት የሆነ ሆቴል የኦክሲጂን ሲሊንደር ድራፍት መስላቸው በገበሪያ ሚያን ሲመጡት ፈንግቱ አምስቱ ደግሞ ሌሎች ማካፋ ሰዎች ጋር ሄደው ነበር የመጡበትን አድራሻ ሆስፒታል ተክረክረትን ማለት በጣም ከሩ ኪሎሜትር ነው የመጡት። ሶስት ሰዓት ላይ ሙያች ሚቀኛ ሞተ ተብሎ ስድስት ሰዓት ላይ ረብሻ ከሲና ከሰማና ኪሎሜትር ከአምሳ ኪሎሜትር መጥቶ በዛ አይነት ተደራጅ አርም ሆነ ጥቃት ቤተሰቦች ላይ ተደራጀ ጥቃት ለማድረግ ከባድ። ስለዚህ እኛ እንደምናሰቦች አሉ ትጉ የሆነ አናገር ገቨርንመንት አለ አናገር ኔትወርክ አለ በጣም ከባድ ነው እንደምናስበው ያደ ያደረሱ ዳሜጅ ቀላል አይደለም። ንብረት ቶታል ውድመት ነው። እና ከተማ ውስጥ ያለ ደዘር በአማራነት አንድ የተረፈ ነገር የለ። መኪና፣ መኖሪያ ቤት፣ ሆቴል፣ የሪሶርስ ምንጭ በሙሉና እነዚህ ድሞች ፔድ የሆኑ ይመስለኛል። እና ማውቀት እንኳን አልቻለም። ሲያለቅሱ እንኳን ዜሮጡ እየመጡ ያቋርጣ ምስለቅሱ ኢንሁማን የሆነ ተፍሂማን የሆነ ሲናሪዮ ያለበት ገቨርንመንት አንድ የሚያድገት ደረጃ ግ
በተጠቀሰው ቀን አቶ መርድ በአሰቃቂ ሁኔታ መገደላቸውን እና የቀብር ስነ ስርዓታቸውም እዚያው ዴራ ከተማ መፈጸሙን ገልጸውልናል። በተመሳሳይ በዚህ ከተማ ንብረታቸው የወደመባቸው ሰዎች አስተያየት ሰጥተዋል። አንድ ባለ ንብረት የደረሰባቸውን እንዲያስረዳሉ።
ካሳዬ ያዱ አዱኒዳ ጂማ እባላለሁ። እኔ እንጨት እና ሰንደቅ ያቤት ነበረኝ። እኔ ከገጠር ነው እንትን የወጣሁት። አርሶ አደር ገበሬ ነበርኩ። ደግሞ ሌላ አርሶ አደርነት ነው ወደ ከተማ የመጣሁት። እንጨት ቤቱን አሁን መጥተው በጋዝ ምናምን ይዘው ሊያቃጥሉት መጡ። እኛ የምንፈልገው ናፍጠኛ ነው አሉ። መጥተው ባለቤቱ የወጣ ናፍጠኛ አይደለም የሚባል ኦሮሞ ነው። ኦሮሞ እስከሆነ እንደምን ታቃጥላላችሁ ነው። እኔ እናትን አባቴን ኦሮሞ ናቸው። አንድ አማርኛ ሁለቱም አንድ አማርኛ መናገራችሁም እኔ ግን ኦሮሞ ነኝ።
ነዋሪዎቹ የሚናገሩት ነገር ውስብስብ ነው። አንዳንዶቹ በብሔራችን ምክንያት ተጠቃን ሲሉ፣ አንዳንዶቹ ደግሞ ብሔራቸው ኦሮሞ መሆኑን ይናገራሉ። የሃይማኖት ጉዳይ የሚያነሱም አሉ። በአጠቃላይ ያነጋገርናቸው ሰዎች የሚሉት በተቀናጀ ሁኔታ የስም ዝርዝር የያዙ ሰዎች ጥቃት እንደፈጸሙባቸው ነው። እኚህ ግለሰብም ከለበሱት ልብስ ውጭ ምንም የተረፋቸው ነገር እንደሌለ ይናገራሉ።
ከሰማና ቤቶች በላይ ተቃጥለዋል። አርሲ ዴራ ነው ከተማው። የጩታ ወረዳ ነው የሚባለው። ዴጆታ ወረዳ ነው የሚባለው።
እርስዎ ቤተሰብ ላይ የደረሰ ነገር አለ?
እኔ ቤት ሌላ ቤት ተቃጠለብኝ። እንደገና የስራ ቦታ ተዘረፈብኝ። በመስኮት ነው ዘልዬ ወጣሁት።
ስንት ልጆች አሉት?
ስምንት ልጆች ናቸው። ሌሎቹ አዳማ ነበር። እነሱ አዳማ ናቸው። ከኔ ጋር ያለው አባቴም ከኔ ጋር ነበረ። ሶስት ልጆች ናቸው። እዛ ያለ ነው። በዛን ጊዜ ክስተቱ በሚከሰትበት ጊዜ ሶስት ልጆች አባቴ ጋር አራት እኔ ባለቤቴና እኔ ስድስት ነን። በዛን ጊዜ ያለ ነው ቤቱ።
እናንተ አመለጣችሁ
እና እዛ ጎረቤት ላይ አበበች ፈለቀ የምትባል ሴትዮ አለች። ባለ ሆቴል ናት። መኖሪያ ቤቷም ተቃጠለ። ሆቴል ቤት ተቃጠለ። ወፍጮ ቤት አለ ተቃጠለ። መኪና ናት ተቃጠለ። የእሷ ቤት ደግሞ እኔ ፍለቤት ሆቴል ነበረ። ሆቴሏ ሲያቃጥሏት አባቴና ሶስቱ ልጆቼን አውጥቼ እኔ ከባለቤቴ ጋር በቃ አንድ ነገር እስከሚመጣ ብለን በር ዘጋግተን በሩን ቆላልፈን የውስጡንም ሳሎኑ ምንም ቆላልፈን ቁጭ እያንኛለ በሩን መደብደብ ጀመሩ። ከዛ በኋላ በሩን ሲደበድቡ እኔ ባለቤቴ መስኮት ከፍተችና በዚህ ጋር ቁጣ አንተ አለችኝ። የሆነ መስታወት አሰብራ ለመስኮት አወጣችኝ። እሷንም እኔ ገንዘብ ራሱ ምንም ሳልበድር ትወጣለህ ስትለኝ አንቺን ገንዘብ ምንም ይቅርብንም ብዬ እሷንም በዛ በመስኮት ትቤ አውጥቼ ውጭ ይወጣል ታችን በዛ ተረፈ። አንድ ብር ይዛለታ ቤቴ መኖሪያ ቤቱ እንዳለ ያቃጠሉት።
የኚህ ግለሰብ ባለቤት የደረሰባቸውን ካስረዱም በኋላ በመጨረሻ ያተረፏቸው ግን ጎረቤቶች እንደሆኑ አልሸሸጉም።
አብረን በላን አብረን ወጣን ጎረቤት ናቸው። እነሱ ስለማይነሳቸው እኛን ደግሞ አብረን በልተናት አብረን ጠጥተናል። ቀበር እንዲ ከበር ብሎ በቃ ነፍሳችን አዳነ። አብረን ነው የምንበጣው ሁሉ ነገር አመሰ ሲመጣ ሁሉም ነገር አብረን ነው በቃ እኛን ያዳነን ጎረቤት ነው። ጎረቤት ነው አንዱ ምቃውም ጎረቤት እሱን አጥቶ ሲያወጡ በቃ አብራችሁ ትገኛለች አሁን እንመጣለን ብሎ አስገባኝ ቤቱ። እንደዛ ህይወቴን አከተፍ።
የአርሲ ዞን ዋና አስተዳዳሪ አቶ ጀማል አልዩ እርሳቸው በሚመሩት ዞን ስር 25 ወረዳዎችና 3 ከተሞች እንዳሉ ገልጸው የከፋ ችግር የደረሰው በ6 ወረዳዎች መሆኑን ይናገራሉ። ከነዚህ መካከለም ደደታ ወረዳ፣ ዴራ ከተማ፣ ዝዋይ ዱግዳ፣ ጥዩ፣ መልካና ጀዱ ናቸው ብለዋል። አቶ ጀማል ወጣቱ ድምጻዊ ሀጫሉ ሁንዴሳ ምሽት መገደሉ ከተሰማ በኋላ ከሌሊቱ 6 ሰዓት ጀምሮ ወጣቶች ለተቃውሞ መውጣት መጀመራቸውን ከተለያዩ ወረዳዎች የተሰባሰቡ መረጃዎች እንዳረጋገጡላቸው ገልጸዋል።
ወረዳዎች ጋር ወተዳዋወን ነው ማለት ከምሽቱ 6:00-7:00 ጀምሮ ልጆች ወደ መንገድ ወጥቶ ድምጽ ሲያሰሙ እንደነበረ እንዳንድ ጥቆማዎች ነበሩ።
ከዚያም የወጣው የህብረተሰብ ክፍል በሰላም ሀዘኑንና ተቃውሞውን ገልጾ ይመለሳል የሚል እምነት እንደነበረም ጠቁመዋል።
ህዝቡ በሰላማዊ መንገድ ሀዘኑን ገልጾ ይመለሳል ብሎ ነበረ። ስፔሻል ነው በምንም መልኩ የማይደገፍ ስራ ነው። እኛም አዝነናል በተፈጠረው ነገር። ሰው ወጥቶ ቢፈልግ መንግስት በሰላማዊ መንገድ መቃወም ይችላል፣ ቢፈልግ ሀዘኑን መግለጽ ይችላል፣ ቢፈልግ የፈልገውን በሰላማዊ መንገድ መሆን ይችላል። ይሄ ሁሉንም ህብረተሰብ ይወክላል ማለት ባንችልም አንዳንድ ገረገላም ሌት ያደረጉት ነገር እኛ ሁ አሳዝኖናል። ህዝቡም እያውገዘን ያለው እና
መረጃ በተጠናቀረ ቁጥሩ እንደሚጨምርም ገልጸው ዛሬ በኢትዮጵያ ከሰዓት በኋላ ከቀኑ 8 ሰዓት ባነጋገርናቸው ወቅት ከ6 ወረዳዎች 34 ሰዎች መገደላቸውን አረጋግጠዋል።
ወደ 34 አንድ ታጣቂ ሞቷል፣ 2 ታጣቂ ቆስሏል። ከፖሊስ 1 ፖሊስ ሞቷል፣ 3 ፖሊስ ቆስሏል።
ነዋሪዎቹ ደጋግሞ የሚያነሱት በአካባቢው የሚገኙ የጸጥታ ኃይላት ቢደርሱ ኖሮ የተወሰነ ህይወትና ንብረት ማዳን ይቻል ነበረ ነው። አቶ ጀማል ግን ድርጊቱ ከጸጥታ ኃይል አቅም በላይ ነበር ይላሉ።
ከፖሊስ አቅም በላይ ነበረ ጉዳዩ። ወረዳ ነው፣ ሚሊሻም የሞቱበት ወረዳ ነው። ለዛ ነው ከፖሊስ አቅም በላይ ስለነበረ ነው።
ሌላው የአካባቢው ህብረተሰብ ጥረት ሲያደርግ እንደነበርም ጥቆማ ሰጥተዋል።
ህብረተሰቡማ በጣም ይሄ ጉዳይ እንዳይፈጠም በጣም ያስተባብር ነበር፣ ስለምን ነበር እዛ ያሉ ወጣቶችን ይሄ ጉዳይ እኛን አይወክለንም ስሉ ነበር። ነገሮች ከአቅም በላይ ነው የሆኑት፣ ምንም ማድረግ አልተቻለም።
አቶ ጀማል ከጥቃት የተረፉት በየቤተሰቦቻቸው ቤት ተጠልለው ይገኛሉ ብለዋል።
እዛ አካባቢ ቤተዘመድ ጋር ተጠልለው ነው ያሉት። አሁን የተቃጠሉ ቤቶችን ለመስራት እንቅስቃሴ ተጀምሯል። ህብረተሰቡ ውስጥ ኮሚቴ ተቋቁሟል። የመንግስት አካላትና መዘጋጃ ጨምሮ በአጭር ጊዜ ውስጥ ወደ ቤታቸው ይመለሳሉ። በዛ መልክ እየተንቀሳቀስ ያለን
ካነጋገርናቸው ቤተሰቦች መካከል የሚገልጹልን ጥቃቱን ሲያደርሱ የነበሩ ሰዎች ዝርዝር ይዘው የአንድ ብሔር ተወላጆች ላይ ባነጣጠረ ሁኔታ እንደነበረ ነው። አቶ ጀማል በበኩላቸው የሟቾች ታሪክ ደግሞ ይህንን አያሳይም ይላሉ።
ኦሮሞ ሞቷል፣ ጉራጌ ሞቷል፣ ከምባታ ሞቷል፣ ትግሬ ሞቷል፣ አማራ ሞቷል። ይህን እንዴት አድርገው ነው ወደ ብሔር ግጭት ኮንክሉድ ማድረግ የሚቻለው? እኛ አሁን እኔ የማውቀው ዝዋይ ዱግዳ ውስጥ የሞቱ ሰዎች በማለው አማራ አይደለም፣ ሙኔሳ ውስጥ የሞቱ ሰዎች አማራ አይደሉም፣ ኦሮሞዎች ናቸው። ዝዋይ ዱግዳ የሞተው ጉራጌ ሞቷል፣ ትግሬ ሞቷል። ጥቃት የደረሰባቸው ሌሎች ብሔር ብሔረሰቦችም አሉ። ስለዚህ አንድ ብሔር ነው ብሎ መውሰድ ወይም መገመት ከባድ ነገር ነው የሚሆነው። ይሄ ሆነ ብሎ ወደ አንድ ጫፍ ለመውሰድ የምደረግ ንትል ነው እና እንደዛ ቢሆን ኖሮ አማራ ብቻ ወይም ከተፈለገ ኦሮሞ ብቻ ተመርጦ ይሞት ነበር እና እንደሱ አይደለም። አማራ ከኦሮሞ ተዋልደዋል። አብሮ ስንት ህይወት እያሳለፉ ያሉ ናቸው። በዛ መልክ ማጠቃለል በጣም ከባድ ነው የሚሆነው እና እንዳልኩሽ ኦሮሞ ሞቷል፣ አማራ ሞቷል። ትግሬ አሁን እዚ ተወልዶ እዚ ያደገ ሁለት ሴት ልጆቹ ለኦሮሞ የዳረ የቀበሌ ሊቀመንበር የነበረ ሞቷል።
አቶ ጀማል አብዛኛዎቹን ቦታዎች ተዘዋውረው ማየታቸውን ገልጸው ለየትኛውም የፖለቲካ ፍላጎት ቢሆን እንዲህ አይነት ድርጊት መፈጸም አሳዛኝ መሆኑን ተናግረዋል። ምክርም ለግሰዋል።
እንደ አስተዳዳሪ ሆነ እንደ አንድ ኢትዮጵያዊ ፍጹም መፈቀድ የነበረበት ነው። ይህ ህብረተሰብ አብሮ የኖረ አብሮ ስንት ማህበራዊ መስተጋብር የመሰለ የተዋለደ የተጋባ ስንት ማህበራዊ ህይወት የተካፈለ ህዝብ ነው። ሁሉም ሀገሬ ብሎ የምናወበት መከባበር የነበረበት እና ይሄ ጉዳይ በፍጹም መፈጸም ያልነበረበት ነው። አሳዛኝ ነው፣ አሳፋሪ ነው። ይሄ ማንኛውንም የፖለቲካ ወክል አይመስለኝ። አላማዊ ሰዎች ናቸው ይህን ያደረጉት፣ ንብረትና ህይወት። እነዚህ ንጹሃን ሰዎች ናቸው፣ ከፖለቲካ ምንም ጉዳይ የሌላቸው ሰው። ፖለቲካውንም ከሆነ በሰላማዊ መንገድ ነው መታገል ያለበት እንጂ ወደ ሰው ንብረትና ህይወት መሮጥ አልነበረበትም። ይህ በፍጹም ሊወገዝ የሚገባ ባህላችንን የማይገልጽ ህዝባችን ከዚህ በፊት ታሪኩም ይህን አይገልጽም። የኦሮሞ ህዝብ አቃፊ ነው፣ አብሮ ያለውን ተካፍሎ የሚኖር ነው። ስለዚህ ህብረተሰቡ ይህ ጉዳይ እኔን አይኮለኝም ብሎ እንዳወከዘ ሁሉ እንዳይደገም በአግባቡ አካባቢ መጠበቅ አለበት። ተፈጥሮንም ያው ማውገዝ እንደጀመረው በአግባቡ ማውገዝ አለበት የሚል መልእክት አለ።
የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት አቶ ንጉሱ ጥላሁንን ጥቃቱ የደረሰባቸውን አካባቢዎች በዝርዝር ጠቅሰን ለመሆኑ መንግስት እነዚህን ያውቃቸዋል ወይ ስንል ጠይቀናቸው ነበር።
እንደዚህ አይነት ነውጥ እና ብጥብጥ ዋነኛ መነሻው ለውጡን በመቀልበስ ይሄ ለውጥ ቅባቸውን ነክቶባቸው ወደ ጎን የገፋቸው ይሄንን ሀገር የማተራመስ የመበጥበጥ ኢትዮጵያን በሂደቱ ደግሞ ደካማ እና ማንም እጇን የሚጠመዝዛት አገር የማድረግ ተልዕኮ ያነገቡ የሌሎች ወገኖች ፈረሶች የሚፈጽሙት ነው። መፈጸሚያ መንገዱ ደግሞ በብሔር በሃይማኖት ህዝቦችን ማጣላት እና ማበጣበጥ ነው። በዚህ ሂደት ቅድም በጠቀሻቸው ቦታዎች ዜጎች በሃይማኖትም በብሔርም በሌላ ማንነትም ተመስርተው ህይወታቸው አልፏል፣ ሀብትና ንብረታቸው ወድሟል። አሁንም ለስቃይ እንዲዳረጉ እንዲፈናቀሉ ተደርገዋል። ይህንን በየደረጃው ከታች እስከ ላይ ያለውን መዋቅር ለማንቀሳቀስ እየሰራ ነው፣ እያንቀሳቀሰ ነው። ይሄ ባለሆነበት ሁኔታ ደግሞ ፌዴራል ፖሊስ፣ የመከላከያ ኃይላችን፣ የክልል የጸጥታ መዋቅር እና አመራሩ እየተረባረበ ይሄንን ችግር መጀመሪያ ዜጎችን የመታደግ ከስቃይ የማዳን ህይወታቸውን እና ንብረታቸውን የመታደግ እንቅስቃሴ ውስጥ እንዲገባ አቅጣጫ ተቀምጦ መከላከያ ሰራዊታችንም ዘርፈ ብዙ እንቅስቃሴ አድርጓል። ይሄ ሆትስፖት በሆኑ የከፋ ችግር ባጋጠማቸው ወይም ስጋት ባላቸው አካባቢዎች እንቅስቃሴ ተደርጎ ለመቆጣጠር ከሞላ ጎደል እነዚህም አካባቢዎች በቁጥጥር ስር ለማዋል እና ለማረጋጋት የአካባቢውን ህብረተሰብ ደርሶ በማስተባበርም ለማረጋጋት ጥረት ተደርጎ ፍሬያማ ስራ የተሰራ መሆኑን ሪፖርቶች አሉ። ይሁን እንጂ ይህ ጉዳይ በሌሎች ወገኖች ዘንድ እቅድ ወጥቶለት ዋነኛው ጉዳይ ብሔርን በብሔር ላይ አነሳስ ወገን በወገኑ ላይ ዘምቶ ጥቃት እንዲያደርስ እና እርስ በርስ የመበጣበጥና የመበቃቀል መንፈስ አድጎ መጠፋፋት እውን እንዲሆን በተሰራባቸው እና እነዚህ ፍሬ ባፈራባቸው አካባቢዎች ዜጎቻችን ወገኖቻችን ተጎድተዋል በሚያሳዝን ሁኔታ ማለት ነው። ይሄንን ለመቆጣጠር ደግሞ የአካባቢው ህብረተሰብ፣ የአካባቢው አመራር፣ የሀገር ሽማግሌዎች፣ የሃይማኖት አባቶች በቆየው ባህላቸው ርብርብ አድርገው ይቆጣጠሩ። ይሁን እንጂ መንግስትና ህብረተሰቡ እነዚህን ክፍተቶች እየተረባረቡ ለመሙላት ጥረት እያደረጉ ነው። አሁን ባለው ደረጃ እዚህም እዛም የሚታዩ ነገሮች ቢኖሩም የከፋ እጅግ አሰቃቂና ዘግናኝ አገርንም ህዝብንም ከጥፋት ሊጥል ይችል የነበረ ትልቅ አደጋ መመከትና ማስተካከል ተችሏል። አሁንም የጎደሉና እዚህም እዛም የሚታዩ ክፍተቶች ሊኖሩ እንደሚችሉ ይገመታል። ሪፖርቶችም እንደዚህ ያሳያሉ። ስለዚህ በየዕለቱ እየተገመገመ አቅጣጫ እየተሰጠ ስምሪት እየተሰጠ ሀገር የማረጋጋት እና የመታደግ ስራ በመንግስት በኩል ከታች እስከ ላይ ባለው መዋቅር እንቅስቃሴ እየተደረገበት እየተሰራ ነው ማለት።
የኦሮሚያ ክልል የኮሚኒኬሽን ጉዳዮች ኃላፊ አቶ ጌታቸው ባልቻ ድርጊቱ የተፈጸመው በሁለት ብሔሮች መካከል የተካረረ ጸብና ግጭት በመቀስቀስ ኢትዮጵያን ለማፍረስ አላማቸው ባደረጉ አካላት ነው ሲሉ ተናግረዋል። ከግጭቱ ጀርባም ሌሎች ቡድኖች እንዳሉ ጥቆማ ሰጥተዋል። መንግስት ይህንን በአስቸኳይ በመረዳት የፌዴራል ፖሊስና የመከላከያ ሰራዊት አባላቱን ከክልል የጸጥታ ጥበቃ አባላት ጋር በማ መዋቅር የመከላከል ስራ በመስራቱ እንጂ ከዚህ መባሰ ጥቃት ሊደርስ ይችል እንደነበር ጠቁመዋል። የኦሮሚያ ክልል ምክትል ፖሊስ ኮሚሽነር ግርማ ገላን እስካሁን የ145 ሰላማዊ ዜጎችና የ11 የጸጥታ ኃይሎች ህይወት በድምሩ የ156 ዜጎች ህይወት ማለፉን አረጋግጠዋል። የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ጌቱ አርጋው ደግሞ በአዲስ አበባ የ2 የጸጥታ ኃይሎችና የ8 ሲቪሎች በድምሩ የ10 ሰዎች ህይወት ማለፉን አረጋግጠዋል። በአጠቃላይ ከመንግስት የተገኘው መረጃ 166 ሰዎች በቦምብ፣ በጥይት፣ በድንጋይና በመሳሰሉት ህይወታቸው ማለፉን ይጠቁማል። በተጨማሪም በዚህ ድርጊት በቀጥታም በተዘዋዋሪም ተሳታፊ ናቸው የተባሉ ወደ 2000 የሚጠጉ ሰዎች በቁጥጥር ስር መዋላቸውንና የምርመራ መዝገብ እንደተከፈተባቸው መንግስት አያይዞ ገልጿል። አድማጮች፣ በዚህ ጉዳይ ላይ ተጨማሪ ዘገባ ይዘን በነገው ምሽት እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።
አመሰግናለሁ ጽዮን ለዘገባው። ወደ ተከታዩ ዘገባ እንለፍ። የአርቲስት ሀጫሉ ሁንዴሳ እንግድያ ተከትሎ ከተነሳ ሁከት በኋላ አምቦ፣ ነቀምት፣ ግንቢና ሆሮ ጉድሩን በመሳሰሉ ከተሞችና የምዕራብ ኦሮሚያ አካባቢዎች አንጻራዊ መረጋጋት እየወረደ መሆኑን፣ በአንጻሩ ደግሞ ብዙ ሰው መታሰሩን ሪፖርተራችን ናኮር መልካ ለደረጀ ደስታ ማምሻውን ነግሮታል። ቀጥሎ ይቀርባል።
ያለው እንቅስቃሴ ምንድን ነው የሚመስለው? አሁን አምቦ ከተማ በምን ሁኔታ ላይ ነው ያለችው?
በጣም አመሰግናለሁ ደረጀ። ከዛሬ ጧት ጀምሮ ማለትም ከሰኔ 29 ጧት ጀምሮ በአምቦ ከተማ የትራንስፖርት፣ የንግድ፣ የመንግስት መስሪያ ቤት እንዲሁም የግል መስሪያ ቤቶች እንቅስቃሴ ተጀምሯል። ባለፉት 7 ቀናት የአርቲስት ሀጫሉ ሁንዴሳን ግድያ ተከትሎ በተለያዩ ከተሞች ተዘግተው ነበር፣ አገልግሎት አልነበረም። ከዛሬ ጧት ጀምሮ ግን በአምቦ ከተማ አንጻራዊ ሰላም ሰፍኗል ማለት ይቻላል። የመንግስት ጸጥታ ኃይሎች ከተማ ውስጥ ከሚያደርጉት እንቅስቃሴ ውጪ ሁሉም አገልግሎቶች ተከፍተው አገልግሎት እየሰጡ ይገኛሉ። በዛሬው ዕለት አገልግሎቱ ተጀምሯል ማለት ይቻላል። በአምቦ ከተማ ያለው ነገር ይህንን ይመስላል። በአንዳንድ ሌሎች የምዕራብ ኦሮሚያ ከተሞችም ለምሳሌ በነቀምቴ ከተማ፣ በጊምቢ ከተማ፣ በሻምቡ ከተማ እንዲሁም በደምቢዶሎ ከተማ ባለፉት 6-7 ቀናት ተቋርጠው የነበሩት አገልግሎቶች መጀመራቸውን በየአካባቢው ከሚገኙ ሰዎች ለማጣራት ሞክሬያለሁ።
እንግዲህ እንደተከታተልከው በዚህ በተለይ በምስራቅና ደቡብ ኦሮሚያ አካባቢ በሰዎች ላይ በንብረት ላይ የደረሱ ጉዳቶች አሉ። በደቡብ በኩል በእናንተ ጋር ምንም የለም?
ለማጣራት አምቦ ከተማ ምን እንደሚመስል ለመቃኘት ወጥቼ ነበረ። አንድ መስታወቱ የረገፈ ሆቴል ለማግኘት እችያለሁ። ያንን ለማጣራት ወደ አምቦ ከተማ ፖሊስ ጽሕፈት ቤት የወንጀል ምርመራ ክፍል ኃላፊ ኢንስፔክተር አሰፋ ድሪባ ደውዬ ነበረ። በአምቦ ከተማ ባለፈው አርቲስት ሀጫሉ ሁንዴሳን ግድያ ለመቃወም በወጡ ሰልፈኞች እና በጸጥታ ኃይሉ መካከል በተፈጠረው ግጭት አንዳንድ ቦታዎች ላይ የንብረት መውደም እንዳለ ገልጸውልኛል። አንድ ሆቴል መስታወቱ እንደረገፈ፣ የአምቦ አዲሱ መናሪያ ህንፃ መስታወት እንዲሁ እንደረገፈ፣ በአምቦ ከተማ የሚገኝ ሌላ የጄሶ ፋብሪካም ላይ እንዲሁ ጉዳቶች እንደደረሱ ገልጸውልኛል። ከዛ ጋም ተያይዞ የተለያዩ ሰዎች እየታሰሩ እንደሆነ ከቤተሰብ መካከል ለማጣራት ችያለሁ። ከነዚህ መካከል የኦሮሞ ነጻነት ግንባር አባል እና የባኮ ቲቤ ጽሕፈት ቤት አስተባባሪ የሆኑት ወይዘሮ ዱሌ ሴዳ አንዷ ናቸው። ልጃቸው እንደነገረችኝ ከሆነ ከእሳቸው ውጪ ሌሎችም ሰዎች መታሰራቸውን ነው ለመረዳት የቻልኩት። ይህንን ለማጣራትም ወደ ከተማው የወንጀል ምርመራ ክፍል ኃላፊ ኢንስፔክተር አሰፋ ድሪባ ደውዬ ነበረ። ሰዎች የታሰሩት ባለፈው ሳምንት ውስጥ የሀጫሉ ሁንዴሳን ግድያ ለመቃወም በወጡበት ጊዜ ንብረት በማውደም የአካል ጉዳት በማድረስ እና በተለያዩ ወንጀሎች ተጠርጥረው ነው ቁጥጥር ስር የዋሉት ብለዋል። እስካሁንም 30 ሰዎች ቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑን ገልጸዋል። ሰዎቹ እስካሁን ፍርድ ቤት ቀርበዋል ወይ አልቀረቡም ለሚለውም ጥያቄ ባለፈው ሳምንት የመንግስት መስሪያ ቤትም ሆነ ማንኛውም አገልግሎት በግጭቱ ምክንያት ተቋርጦ ስለነበር ፍርድ ቤት አልቀረቡም። አሁን ግን እየተጣራ ፍርድ ቤት እንዲቀርቡ ከነገ ጀምሮ ጥረት እናደርጋለን፣ በዛም እየሰራን ነው ብለዋል የከተማው የወንጀል ምርመራ ክፍል ኃላፊ።
በቁጥር የታሰሩ ሰዎችን በጠቅላላው በምዕራብ ኦሮሚያ ውስጥ
በምዕራብ ኦሮሚያ ምን ያህል ሰዎች ታስረዋል የሚለውን ለማጣራት ወደ ኦሮሚያ አስተዳደርና ጸጥታ ጽሕፈት ቤት ጸጥታ ቢሮ ኃላፊ አቶ ጅብሪል መሐመድ ደውለን ነበረ። ምክንያቱም ቀድሞም የኦነግ ከፍተኛ አመራሮች ታስረዋል የሚል ቅሬታ በኦሮሞ ነጻነት ግንባር ወይም ኦነግ ሊቀመንበር አቶ ዳውድ ኢብሳ በመቅረቡ ማለት ነው። ለምሳሌ ያህልም ለመጥቀስ ኮሎኔል ገመቹ አያና ባለፈው አመት ለአንድ አመት ከሁለት ወር ገደማ ታስረው ከተፈቱ 7 ወራቸው ነው። አሁንም ድጋሚ ባለፈው ቅዳሜ ማለትም ሰኔ 27/2012 ዓመተ ምህረት ታስረዋል። ሌላኛው የሆሮ ጉድሩ ወለጋ የኦነግ ጽሕፈት ቤት ኮሚቴ አባል ናት፣ ጫልቱ ታከላ ቤቱ ትባላለች። ከለውጡ በፊት 4 ጊዜ ገደማ ታስራለች። ከነዛ መካከል ማዕከላዊ እንደታሰረችም ሲገለጽ ነበር። በአሁኑ ጊዜም ከለውጡ በኋላ 3 መታሰሯ እንደተገለጸው ለ3ኛ ጊዜ የታሰረችውም በሰኔ 27/2012 ዓመተ ምህረት መሆኑን የተገለጸው እሷም አዲስ አበባ በእህቷ ቤት እንዳለች ቁጥጥር ስር እንደዋለችና በአሁኑ ጊዜ ቀድሞ ባለፈው አርብ ማለትም ሰኔ 26/2010 ዓመተ ምህረት ቁጥጥር ስር የዋሉት የኦነግ ከፍተኛ የአመራር ከሆኑ መካከል ማለት ነው አቶ ሚካኤል ቦረን፣ አቶ ኪንሳ አያና እንዲሁም ደግሞ የኦነግ ከፍተኛ አማካሪ ዶክተር ሽጉጥ ገለታ እንደሚገኙበት ተጠቅሷል። እነዚህ ሰዎች በአሁኑ ጊዜ የት እንደሚገኙ አይታወቅም። የፍርድ ቤት ትዕዛዝም ተይዞ አይደለም እነዚህ ሰዎች ቁጥጥር ስር የዋሉ የሚል ቅሬታ ቀርቦ ነበር። ይህንን ለማጣራት የአቶ ጅብሪል መሐመድ ሲሱ በአሁኑ ጊዜ የኦነግ ከፍተኛ አመራሮች ብቻ ሳይሆኑ የመንግስት ሰራተኞችም ጭምር በቁጥጥር ስር እየዋሉ ነው። በቁጥጥር ስር እየዋሉ ያሉበት ምክንያት ደግሞ የአርቲስት አጫሉ ሁንዴሳን ግድያ ተከትሎ በተለያዩ ከተሞች በተከሰተው ሁከት ያንን ሁከት በማነሳሳት በማቀነባበር እንዲሁም በገንዘብ ድጋፍ በማድረግ በቀጥታም ሆነ በተዘዋዋሪ በዚህ ሂደት ውስጥ ተሳትፈዋል ተብሎ የተጠረጠሩ ግለሰቦች መያዛቸውን ገልጸዋል። በቁጥር ይህን ያህል ብለው አልገለጹም። እነዚህ ሰዎች የፍርድ ሂደት ምን ላይ ይገኛል ለተባሉትም ወደ ፍርድ ቤት እየቀረቡ ያሉ ሰዎች አሉ፣ ወደ ፍርድ ቤት ለወደፊቱ እየተጣራ የሚቀርቡም አሉ ከማለት ውጪ ሌላ መረጃ ለማግኘት አልተቻለም። በነቀምቴ ከተማም እንዲሁ ከአርቲስት አጫሉ ሁንዴሳ ግድያ በኋላ ባለው ኦሮሞ ፌዴራሊስት ኮንግረስ ወይም ኦፌኮ ከፍተኛ አመራሮች አቶ በቀለ ገርባን ጨምሮ እንዲሁም አባል አቶ ጀዋር መሐመድ እና ሌሎቹ መለቀቅ አለባቸው በሚል ሁከት ተነስቶ እንደነበር እንዲሁ ከገለጹልኝ ሰዎች መካከል ነግረውኛል። በርካታ ሰዎች መታሰራቸውን ገልጸውልኛል። ይህንን ለማጣራት ወደ ከተማው የፖሊስ ኃላፊ ኮማንደር ረቢቱ ደቻሳ ደውዬ ነበረ። ስልካቸውን ባለማንሳታቸው መልስ ለማግኘት አልቻልኩም። የከተማው የአስተዳደርና ጸጥታ ጽሕፈት ቤት ኃላፊ አቶ ምስጋኑ አጋሪ ግን ከዚህ ጋር ተያይዞ ሰዎች ቁጥጥር ስር አልዋሉ፣ ከጸጥታ አካላት መካከል የቆሰሉ አሉ፣ እንዲሁም ባልታወቁ ሰዎች በተፈጠረው አደጋ ወይም ደግሞ የጦር መሳሪያም ሲጠቀሙ የነበሩ ስለሆነ ከዚህ ጋር ተያይዞ ሰዎች ቆስለው ሕክምናም ሲያደርጉ እንደቆዩ እና ባለፈው ሳምንት የ3 ሰዎች ሕይወትም ማለፉን እንደዛው ገልጸዋል። ይህንን በተመለከተ ቁጥጥር ስር የዋለ ሰው የለም። ቅሬታውንም አስመልክቶ አንድም ሰው ቁጥጥር ስር የዋለ የለም። ግን ሰልፉ አስቀድሞ ሰዎች በወንጀል ድርጊታቸው ተጠርጥረው ሊያዙ ይችላሉ የሚል መልስ ነው ያገኘሁት።
በሌላ አካባቢ ቅድም በጠቀስናቸው የምስራቅ ኦሮሚያ ምስራቅና ደቡብ ኦሮሚያ አካባቢዎች ሰዎች በግለሰቦችም ላይ ጥቃት ተደርሷል። በንብረት ላይ ብቻ ሳይሆን ከአካባቢ እንዲወጡ አካባቢውን ለቀው እንዲወጡ በመኖሪያ ቤታቸው ላይ በንግድ ድርጅታቸው ላይ አደጋ እና በራሳቸውም ላይ እንደዚሁ አደጋ የደረሰባቸው ሰዎች መኖሩን ነው እየሰማን ያለ ነው። በዛ አካባቢ እንዲህ ያለ ነገር ተፈጽሟል።
በዚህ አካባቢ አምቦ ከተማ ላይ በአንድ ሆቴል ላይ ከተደረገው የመስታወት ሰበራ ውጪ በነቀምቴ ከተማም በሌሎች ከተማም ለማጣራት ሞክሬያለሁ። የተደረገ ድርጊት እንደሌለ ከመንግስት ኃላፊዎችም እንዲሁም ከህብረተሰቡ ለማጣራት ሞክሬያለሁ።
በጣም በጣም አመሰግናለሁ። ኮር መልካ
በጣም ነው የማመሰግነው።
እሺ መልካም ቀን።
ሰላም ሰላም።
የመጽሔቱ ክፍለ ጊዜ ተጠናቀቀ። እስከ ምሽቱ 4 ሰዓት ይቀጥላል ዝግጅታችን። ክቡራትና ክቡራን አድማጮች አብራችሁን አምሹ። ከዚህ መደበኛ ዝግጅታችን በተጨማሪ በ19 እና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን amharic.voanews.com ነው። በማህበራዊ መገናኛዎች በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ፣ ሀሳቦቻችሁን አንሸራሽሩ። ከኦዲዮ ናው እና በእጅ ስልካችሁም voa.horn.mobi ላይ ታገኙናላችሁ። ቪኦኤ ሆርን ኦፍ አፍሪካ ብላችሁ አፓችንን ብትጭኑ ዝግጅቶቻችንን በቀላሉ መከታተል ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። የዌብ እና የማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ለዜናው ቆንጂት ታየ አብራኛለች። ዋና አዘጋጅ ትዝታ በላቸው። እያስተናገድኳችሁ ያለሁት ሰሎሞን አባተ ነኝ። ወደ ተከታዩ ዘገባ እናልፋለን። ኮቪድ-19 በዓለም ዙሪያ በሰላምና በልማት ላይ አደጋ ደቅኗል ሲሉ የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር አስጠንቅቀዋል። ሚሼል ባሽሌ በ44ኛው የመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት ዓመታዊ ጉባኤ መክፈቻ ላይ ባሰሙት ንግግር ለዚህ አደጋ ከሁሉም በከፋ ደረጃ ተጋላጭ ለሆኑ ሰዎች ጥበቃ እንዲደረግ ተማጽኖ አሰምተዋል። ሊሳ ሽላይን ከጄኔቫ ለቪኦኤ ያጠናቀረችውን ዘገባ ቆንጅታዬ ታቀርበዋለች።
የኮቪድ-19 ወረርሽኝ ዓለም አቀፉ የሰብአዊ መብት ይዞታ ላይ በከፍተኛ ደረጃ ለውጥ አምጥቷል። ቀድሞም በዓለም ዙሪያ ያለው የእኩልነት መዛባት ይበልጡን ተባብሷል ሲሉ የመንግስታቱ ድርጅት የሰብአዊ መብቶች ኃላፊዋ ሚሼል ባሽሌት አስገንዝበዋል። በገዳዩ በሽታ መዛመት የተነሳ ከሁሉም በላይ ተጎጂ የሆኑትም አሉ በዘራቸውና በብሔረሰባቸው ውሁዳን የሆኑ ማህበረሰቦችና በመጤዎች የተገፉ ነባር ህዝቦች ናቸው። በተለይ መሰረታቸው ከአፍሪካ የሆኑቱ ለዚህ ይበልጡን ተጋላጭ መሆናቸው ሀቅ ነው ያሉት የሰብአዊ መብቶች ኃላፊዋ እነሱ አስቀድመውም በትምህርት፣ በስራ እድልና በሌሎችም በርካታ መስኮች ለአድሎና እኩልነት ለጎደለው አያያዝ የተጋለጡ ናቸውና ብለዋል። በሽሪላንካ፣ ህንድ፣ ቡልጋሪያ፣ ሄይቲ፣ ኢራቅና ፓኪስታን ውህዳን ማህበረሰቦችና ስደተኞች ላይ ስለሚደርሱ የማግለል ያድሎና የጥላቻ ንግግር አድራጎቶች የሚሰሙት ሪፖርቶች እንዳሳዘኗቸው ሚሼል ባሽሌት አመልክተዋል።
Discrimination kills, depriving people of their social and economic rights kills.
አድሎ ይገድላል። ሰውን ማህበራዊና ኢኮኖሚያዊ መብቱን መንፈግ ይገድላል። በዚህ ደግሞ ህብረተሰቡ በጠቅላላ ይጎዳል። ኮቪድ-19 ሰብአዊ መብቶችን በማስከበር ረገድ ያሉ ስርዓታዊ ውድቀቶችን ያጋልጣል። ያ ውድቀትም ነው ወረርሽኙ እንዲቀጣጠል የሚያደርገው። በሀገሮችና በዓለም ደረጃ ፈጣንና ወሳኝ እርምጃ ካልተወሰደ ይህ ወረርሽኝ የዘላቂ ልማት ግቦችን በ2030 ዓመተ ምህረት የማሳካቱን ተስፋ
ሩሲያን፣ ግብጽንና ቻይናን ጨምሮ የተለያዩ ሀገሮች በኮቪድ-19 ሰበብ በጋዜጠኞች እንዲሁም በመናገርና በመሰብሰብ ነጻነት ላይ የሚያደርሱትን ጥቃት አውግዘዋል። ዓለም አቀፉ የኮሮና ቫይረስ ወረርሽኝ በአገሮችና በክፍለ አህጉሮች ሰላም ላይ የደቀናቸው ስጋቶች እየተባባሱ መሆኑን ገልጸውም አስጠንቅቀዋል። ጦርነት ባመሳቀላቸው የመንና ሶሪያ ወረርሽኙ የተስፋፋ በሄደ ቁጥር ህዝቡ የሚገፋው የስቃይ ኑሮና የሚደርስበት የሰብአዊ መብት ጥቃት እየተባባሰ መሄዱን ጠቁመዋል።
I'm also concerned that the current grave human rights situation in the Sahel region may further deteriorate.
የሳህልም ክልል ያሳስበኛል። በዚያ በአሁን ወቅት ያለው እጅግ አስከፊ የሆነ የሰብአዊ መብት ሁኔታ ኮቪድ-19 የህዝቡን ድህነትና ስቃይ እንዲሁም ብሶት እያባባሰው ሲሄድ ይበልጡኑ እያሽቆለቆለ ይሄዳል ብዬ ሰጋለሁ። አሁንም የታጠቁ ጽንፈኛ ቡድኖች ሰሜንና ማዕከላዊ ማሊ፣ ሰሜናዊ ቡርኪና ፋሶና በተወሰኑ የቻድ ሐይቅ ሸለቆ አካባቢዎች በማህበረሰብ ላይ የሚያሳድሩትን ጫና የሚያጠናክሩበት ሁኔታ ነው ያለው። በደቡባዊ ሱዳንም ኮቪድ-19 ህዝቡን የባሰ ለከፋ ሁኔታ ሊዳርገው ይችላል።
በዓለም ዙሪያ ለኮቪድ-19 የተጋለጡ ሰዎች ቁጥር ከ10 ሚሊዮን ማለፉን ለህልፈት የተዳረጉትም ከ500 ሺህ በላይ መሆናቸውን የዓለም የጤና ድርጅት ገልጿል። ሁኔታው ከዚህም እንደሚከፋ ያስጠነቀቀው የዓለም የጤና ድርጅት ወረርሽኙ ድል ሊመታ የሚችለው አገሮች ተባብረው ከተጋፈጡት ብቻ መሆኑን አሳስቧል። የመንግስታቱ ድርጅት የሰብአዊ መብቶች ኮሚሽነሯ ባሽለትም በዚህ ይስማማሉ። ሀገሮች ሁሉ ለህዝብ ሲሉ አብረው መስራት አለባቸው ብለዋል። አስከትለውም ከህዝብ ጤና በፊት ለግል ጥቅም ወይም ለፖለቲካ ትርፍ ቅድሚያ በመስጠት ዓለም አቀፍ ትብብር ከተጓደለ ወረርሽኙ መዛመቱን ይቀጥላል፣ የሀገሮች መጣኔ ሀብትም ሊያገግም አይችልም ሲሉ ሚሼል ባሽለት አስጠንቅቀዋል።
አመሰግናለሁ ቆንጂት። ተከታዩ አፍሪካ ነክ ርዕሶች ነው። ካሜሩን ዋና ከተማ ያውንዴ ውስጥ ሌላ ቦምብ ፈንድቶ ቢያንስ 20 ሰዎች በከባድ ከቆሰሉ በኋላ የሀገሪቱ መንግስት ተጨማሪ ወታደሮች ማሰማራቱን ከትናንት በስቲያ ቅዳሜ ገልጿል። ለፍንዳታው ኃላፊነት የወሰደ ባይኖርም ንጻ የእንግሊዝኛ ተናጋሪ ሀገር ለመመስረት የሚዋጉት አማጽያን ወይም ከአንድ ወር በፊት ከእስር ቤት ያመለጡ ሰዎች ሊሆኑ ይችላሉ እንደሚባል ሪፖርተራችን ሞኪ ኤድዊን ኪንዜካ ከያውንዴ ዘግቧል። አዳነች ፍሳሐዬ ለአፍሪካ ነክ ርዕሶች ታቀርባለች።
ያውንዴ የምትገኝበት ማዕከላዊ ቀጠና አስተዳዳሪ ናሴሪ ፖል ቢያ በመዲናይቱ የጸጥታ እጦት እየተባባሰ በመሄዱ ባለፈው አርብ ማታ ስለ ጸጥታ ጉዳይ ለመነጋገር ስብሰባ ጠርቶ እንደነበር ተናግረዋል። በከተማይቱ ሰላም እንዲመለስ እንዲረዱ ለእምነት መሪዎችና ለባህላዊ ገዢዎች ጥሪ ማቅረባቸውን ተናግረዋል።
I instructed them to control those who sell arms to include the traditional rulers.
መሳሪያ የሚሸጡትን እንዲቆጣጠሩ መመሪያ ሰጥቻለሁ። ባህላዊ ገዢዎች እንዲካተቱ፣ ወደ አካባቢያቸው የሚሄዱትን መጤዎች ለይተው በማወቅ አኳኑ የማያምር ሰው ካለ ለህግና ስርዓት ኃይሎች እንዲያሳውቁ መመሪያ ተላልፏል።
ያም ሆኖ ባለፈው ሐሙስ ውድቅት ላይ ደማስ በተባለው ሰፈር አካባቢ ሌላ ቦምብ ፈንድቶ 5 ሰዎች ክፉኛ እንደቆሰሉ 15 ሌሎች ደግሞ ቤታቸው ከደረሱ በኋላ መቁሰላቸው እንደታወቀ ተገልጿል። አንዳንዶቹ እስረኞች እስር ቤት ሆነው ጥቃቱን ያስተባብሩ እንደነበር መረጃ አለኝ ይላሉ አስተዳዳሪው ቢያ።
Some of the organizers are in the prisons and they have people outside who are doing it for them.
አንዳንዶቹ የጥቃቱ አቀናባሪዎች እስር ቤት ነው ያሉት። የነሱን መመሪያ እየተቀበሉ ውጭ ሆነው ቦምቦቹን የሚቀብሩላቸው ሰዎች አሉ። የእስር ቤቶቹ አስተዳደር ይህን ጉዳይ ተከታትሎ ህዝቡን እንዲያሳውቅ መመሪያ ሰጥቻለሁ። የአገሪቱ የጸጥታ ደህንነት መጠናከር የሚጠቅመው እነሱን መሆኑን ማስረዳት ያስፈልጋል።
የፈነዱት ቦምቦች በአካባቢ የተሰሩ ናቸው ብለዋል አስተዳዳሪው። በሁለት ሳምንታት ውስጥ እንዲህ አይነት በአካባቢ የተሰራ ቦምብ ያውንዴ በሚገኝ ተወዳጅነት ባለው መንደር ሲፈነዳ ለሶስተኛ ጊዜ መሆኑን ቢያጠቁመዋል። በሶስቱ ፍንዳታዎች ቢያንስ 37 ሰዎች መቁሰላቸው ታውቋል። እስካሁን ባለው ጊዜ ኃላፊነት የወሰደ ቡድን የለም። የካሜሩን የሰብአዊ መብት ማዕከል አክቲቪስት ኤድዊን አዩክ የካሜሩን መንግስት በሀገሪቱ ሰላም እንዲኖር ከፈለገ በአሁኑ ወቅት ያውንዴ ኩንዴንጉ በተባለው እስር ቤት ከሚገኙት እንግሊዝኛ ተናጋሪ አማጽያን መሪዎች ጋር መደራደር ይኖርበታል ብለዋል። መንግስት በተጨማሪም የካሜሩን ፕሬዚደንት ፖል ቢያ ሙስና ክስ ኩንዴንጉ እስር ቤት ያሰሯቸው የቀድሞ ባለስልጣኖች የሚሰሩትንም መመርመር አለበት ብለዋል የሰብአዊ መብት አክቲቪስት አዩክ።
We have been calling on the government to call these individuals sit with them on the table and let them...
መንግስት እነዚህን ሰዎች ጠርቶ በጠረጴዛ ዙሪያ ተቀምጠው ስለ ልዩነቶቻቸው እንዲነጋገሩ ጥሪ ስናቀርብ ቆይተናል። በመካሄድ ላይ ያሉትን የጭካኔ ተግባሮች ሊያቆሙ የሚችሉት በድርድር ነው።
በያውንዴ ዩኒቨርሲቲ የሰላምና ልማት አስተማሪ ኢኖሰንት ንጎኖ ያውንዴ ብዙ የጸጥታ ተግዳሮቶች ስላሉባት በመዲናዋ ያለውን የጸጥታ ችግር በጥንቃቄ መያዝ አለባት ብለዋል።
Depuis 2013 le Cameroun donc est attaqué de toutes parts.
ካሜሩን ለሰባት ዓመታት ያህል የገጠማትን የጸጥታ ተግዳሮት ለመቋቋም ችላ ከሆነ ህዝቡ መረጃን በማጋራት በኩል ወታደራዊ ኃይልን በመደገፉ ነበር። አሁን ግን መንግስት ሀገሪቱን የገጠማትን ችግር የመፍታት ፍላጎት ያለው መስሎ ስለማይታይ ህዝቡ ወታደራዊ ኃይሉን የመደገፍ ፍላጎቱ እንደ ድሮ የሚሆን አይመስለኝም ብለዋል ንጎኖ። የካሜሩን ምስራቃዊ ክፍል ለሰባት ዓመታት ያህል በማዕከላዊ አፍሪካ ሪፑብሊክ የሚካሄደው ፍጅት ተካፋይ በመሆን ሲሰቃይ ቆይቷል። የማዕከላዊ አፍሪካ ሪፑብሊክ አማጽያን ሰርገው በመግባት ግድያ እንደሚፈጽሙ፣ የቦኮ ሐራም አሸባሪዎች ሰርገው እየገቡ ግድያ ሲፈጽሙ አስረኛ ዓመታቸው መሆኑን እስካሁን ባለው ጊዜ ቢያንስ 3000 ሰዎች እንደተገደሉባት ታውቋል። ፈረንሳይኛ ተናጋሪዎች በሚበዙበት ካሜሩን ምዕራባዊ ክልል ያሉት እንግሊዝኛ ተናጋሪ በሚያካሂዱት የመገንጠል አመጽም ቢያንስ 3000 የሚሆኑ ሰዎች ማለቃቸው፣ 500000 የሚሆኑት ደግሞ ከመኖሪያቸው መፈናቀላቸው ተገልጿል። በሌላ በኩል ደግሞ ከኢኳቶሪያል ጊኒ ጋር ባለው የድንበር ጠብ ምክንያት የካሜሩን ወታደሮች ሰፍረዋል። በያውንዴ የሚፈጸሙት ጥቃቶች ካላበቁ በስተቀር ወታደራዊው ኃይል በብዙ አቅጣጫዎች የመከላከል አቅሙ ሊዳከም ይችላል የሚል ስጋት ከሲቪሉ በኩል እንደሚሰማ ታውቋል። አድማጮች፣ በካሜሩን ስላለው ሁኔታ የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ቅንብር እስክንገናኝ በደህና ቆዩን።
አመሰግናለሁ አዳነች። ተከታዩ ዘገባ ወደ አሜሪካ ፖለቲካ ይወስደናል። የቀድሞ የዋይት ሃውስ የብሔራዊ ጸጥታ አማካሪ ጆን ባልተን ከፕሬዚደንት ዶናልድ ትራምፕ የተሰነዘረባቸውን ትችት ነቅፈዋል። ፕሬዚደንቱ የሚቀጥለውን ምርጫ ለማሸነፍ የአሜሪካን ደህንነት አሳልፈው የሚሰጡ ያልተረጋጉና ተለዋዋጭ መሪ ናቸው ሲሉ ባልተን ባለፈው ሳምንት ለአሜሪካ ድምጽ በሰጡት ቃለ መጠይቅ ተናግረዋል። ፕሬዚደንቱን በምግባረ ብልሹነት አጥብቀው የከሰሱትን ጆን ባልተን እና በአጸፋውም ባልተን ማለት ቀጣፊ፣ የሀገርን ብርቱ ምስጢር በየሜዳው የሚበትን ከሃዲ ሰው ነው የሚሉትን የዋይት ሃውስ ክሶችን ሪፖርተራችን ብራያን ፓደን እንደሚከተለው ዘግቧል። ደረጀ ደስታ ያቀርበዋል።
ጆን ቦልተን በአሜሪካ ድምጽ ራዲዮ ከግሬታ ቫን ጋር ባደረጉት ቃለ መጠይቅ ፕሬዚደንት ትራምፕ አደገኛና ቅብጥብጥ ለራሳቸው የፖለቲካ አቋም ሲሉ ለአሜሪካ ጠላቶች አገሪቱን አሳልፈው የሚሰጡ ናቸው ብለዋል። ቦልተን ዋይት ሃውስን ጥለው የወጡት ባለፈው መስከረም ነው። ፕሬዚደንቱ ከሰሜን ኮሪያው መሪ ኪም ጆን ኡን ጋር ለመገናኘት በወሰኑበትና ከአፍጋኒስታን ታሊባኖች ጋር ድርድር ማድረግ በሚፈልጉበት ወቅት ነበር። ኢራን የአሜሪካንን ሰው አልባ የስለላ ድሮን መታበጣለች ጊዜ አጸፋውን በመመለስ ኢራንን ለመደብደብ ፈቃደኛ ካልነበሩት ፕሬዚደንት ትራምፕ ጋር በወቅቱ ቦልተን አልተስማሙም። ወደ ኋላው ላይ ግን በጥር ወር ኢራቅ ውስጥ በኢራን የሚደገፉት ቡድኖች በስፍራው በነበሩ አንድ የአሜሪካ ኮንትራክተር ላይ የፈጸሙትን ግድያ ለመበቀል ፕሬዚደንት ትራምፕ አንድ ከፍተኛ የኢራን ጄኔራል እንዲገደሉ ትዕዛዝ ሰጥተዋል። በዚህ ጊዜ ግን ጆን ቦልተን ደግፈዋቸዋል። ጆን ቦልተን ድርጊቱ የተፈጸመበት ስፍራ በሚለው በአዲሱ የግል ማስታወሻ መጽሐፋቸው ፕሬዚደንት ትራምፕ ለግል የፖለቲካ ጥቅማቸው ሲሉ የአገሪቱን ብሔራዊ ደህንነት ለአደጋ አሳልፈው ሰጥተዋል በማለት ከሰዋቸዋል። ትራምፕ ፕሬዝደንታዊ ምርጫ በድጋሚ እንዲያሸንፉ የቻይናው ፕሬዝዳንት ዚ ጄፒንግ ዩናይትድ ስቴትስን የእርሻ ምርቶች በመግዛት እንዲያግዟቸው ጠይቀዋል። ፕሬዝደንቱም አሉ ቦልተን፣ ቻይናዎቹ ከአንድ ሚሊዮን በላይ ለሚሆኑ ሙስሊም ኡራውያን ማጎሪያ እንዲሆን ሊያሰሩ ያሰቡትን እስር ቤት ተቀብለውላቸዋል። በዩክሬን ጉዳይ ፕሬዚደንት ትራምፕ ከስልጣናቸው እንዲወገዱ የተከሰሱበትን የፖለቲካ ክስ በሚመለከትም ቦልተን አስተያየታቸውን ሰጥተዋል። ፕሬዚደንት ትራምፕ የምርጫ ተፎካካሪያቸውን ለማሸነፍ የጆ ባይደንን እክል ለመፈለግ የሚረዳቸውን መረጃዎች ለማግኘት ለዩክሬን አስፈላጊ የነበረውን የጦር መሳሪያ እርዳታ እንዲታገድ አድርገዋል ብለዋል። ለቪኦኤ የሚከተለውን ተናግረዋል።
በዩክሬን ላይ የነበረው ትኩረት በሙሉ የትራምፕን የፖለቲካ ተቀናቃኞች የሂላሪ ክሊንተንና የጆ ባይደንን ስም ለማጠልሸት የታለመ ነው። በዩክሬን ከነበረው ሙስና ጋር ምንም የተገናኘ ነገር የለውም።
ጆን ቦልተን ፕሬዚደንት ትራምፕን ከስልጣናቸው ለማስወገድ በቀረበባቸው የክስ ሂደት ላይ ተገኝተው እንዲመሰክሩ በተጠየቁ ጊዜ በወቅቱ ለመመስከር ፈቃደኛ አልሆኑም። የክሱ ሂደት ወገንተኝነት የተጠናወተው የፖለቲካ ጠብ ነበር ብለዋል። በመጨረሻ ግን በሪፐብሊካን የሚመራው የሴኔት ምክር ቤት ትራምፕን ነጻ አውጥቷቸዋል። ፕሬዚደንት ትራምፕ የቀድሞ ብሔራዊ ጸጥታ አማካሪያቸውን የአገር ሚስጥር አሳልፎ በመስጠት የከሰሷቸው ሲሆን የጆን ቦልተን መጽሐፍም ውሸትና የፈጠራ ትርክቶች የተሞሉበት ነው ብለዋል። የውጭ ጉዳይ ሚኒስትሩ ማይክ ፓምፔዮ ቦልተንን በማውገዝ ባወጡት መግለጫ ከሃዲ ብለዋቸዋል። በአሜሪካን ህዝብ የተሰጠውን ሚስጥር ጠባቂነት እምነት የጣሰ በማለት ኮንነዋቸዋል። ዋይት ሃውስ መጽሐፉ በፍርድ ቤት ስርጭት እንዲታገድ የጠየቀ ቢሆንም ፍርድ ቤቱ ግን ውድቅ አድርጎታል። ይሁን እንጂ ግን ፍርድ ቤቱ በደራሲው ፍቃድ ብቻ ያለ ስምምነት በተናጠል የወጣው መጽሐፍ አሳሳቢ ብሔራዊ የደህንነት ጥያቄዎችን ሊያስነሳ ይችላል ማለቱ ተዘግቧል። ለአሜሪካ ድምጽ ሬዲዮ ደረጀ ደስታ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራሙ አናዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ፕሮዲውሰሩ ንጉሱ ታምሬና እኔም ሳስተናግዳችሁ የቆየሁት ሰሎሞን አባተ ነን። አብራችሁ